y pesadado bailo. ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። በጆንሰን ኤንድ ጆንሰን የፋርማሲውቲካል ስራ አስፈጻሚ የነበሩት ዶክተር ሽፈራው ገብረ ማርያም የዓለም አቀፍ የባዮስታስቲክና ክሊኒካል ኢንፎርማቲክስ ዲፓርትመንቶችን የሚቆጣጠር ምክትል ፕሬዚደንት ሆነው ተሹመዋል። ዶክተር ሽፈራው በኢትዮጵያ ውስጥ ያሉ ወጣት ልጃገረዶች በሳይንስ ቴክኖሎጂና ሂሳብ ትምህርቶች እንዲሁም በጤና አጠባበቅ ድጋፍ የማብቃትና ድህነትን ዑደት ለመስበር ያለመ ለትርፍ ያልተቋቋመ ድርጅት አቋቁመዋል። ስለ ራሳቸውና ስለ ተቋሙ ስራ ከአሉላ ከበደ ጋር አጭር ቆይታ አድርገዋል። በመጀመሪያ ስለ ተቋሙ አመሰራረት ይነግሩናል።
መጀመሪያ እኔ ሁልጊዜ እዚህ ሀገርም መተን ስንማር ስራም ስንሰራ ለኢትዮጵያ አንድ ነገር ማድረግ አለብኝ እያልኩ አጎሌ ላይ ነበር እና ምናልባት አስተምራለሁ በፊልዴ ብዬ ነበር። ኋላ ሳስበው በእናቴ በኩል እና በእህቶቼ በኩል ሳይ በጣም ወደ ኋላ የቆሙ ናቸው። በእኛ ጊዜ አሉላ ከመቶ ወንዶች ልጆች ቢበዛ 10 ወይ 15 ሴቶች ክፍላችን ነበሩ እና ይሄ በዛ ጊዜ ሴቶችን ለማስተማር ቤተሰብ ይሄን አይደል እንትን አልነበረም። ከተማሩም እስከ 8ኛ 9ኛ ይማሩና ከዛ በኋላ ማግባት ብቻ ነው እና የኔ ምሁቶች አሁን እንደዛ ነው። 3 እህቶች አሉኝ። 3ቱም 12ኛ ሳይደርሱ እንደውም 8ኛም ሳይደርሱ ነው ትዳር የጀመሩት። ለምን አገቡም ሳይሆን 2ቱም ባሎቻቸው አርፈው ብቻቸውን ቀሩ። እነዚህ ሴቶች ስራ የላቸውም እውቀት የላቸውም እና እሱን አየሁኝ። አንድ ሌላ ደግሞ እናቴ በጣም ጭንቅላት ያላት ናት። ዲሳቱ ሃፒነስ ማለት ነው። የኔ እናት ብቻ ሳይሆን ሳይሆን ኢንጀነራል ብዙ እናቶች አሉ እንደዚህ በጣም ጎበዝ የሆኑ። እኔ ብቻ ሳይሆን ብዙ ልጆች ረስታለኝ። የእሷን 10% ጭንቅላት ያለኝ አይመስለኝም። እና እሷ ብትማር ኖሮ የት ደርሳለች እላለሁ ሁልጊዜ ነው። እና ቻንስ ቢያገኙና ትምህርት ቢማሩ የት ይደርሳሉ የምንልበት ሁኔታ ነው። እና በሀፍት ጊባት ለኢትዮጵያ ስር ይህንን መረጥኩኝ። ሴቶቹ ላይ ኮንሰንትሬት ላድርግ። አሁን ትንሽ ተሻሽለዋል፣ ግን ይህናህል ሴቶቹ ወደኋላ ናቸው ማለት ና እና ሆምወርክ ሰርተን ነበረ እኔና ክሌሉ። እዛ ሄደን አስተማሪዎችን፣ ቤተሰብን፣ ተማሪዎችን ጠየቅን። ምንድን ነው የምትፈልጉት? ለምንስ ብዙ ሴቶች ኮሌጅ አይገቡም ስንል ብዙ ነገር ተማርን። በዛ ነው ይህንን ድርጅት ዲዛይን ያደረግ።
የስራችሁንም ዝርዝር የሚያሳዩ ጥናቶችን እንደተመለከትኩት በትምህርት ከፍተኛ ውድቀት ባለባት ኢትዮጵያ ዛሬ በንጻጽር በማይችል ደረጃ በእናንተ ተቋም በኩል ያለፉ ወጣቶች ከፍተኛ ውጤት እንዳሳዩ ተመልክቻለሁ። ማንሳት የሚፈልጉት መሰረታዊ የህይወት ለውጥ አምጥቷል ያን ያሳያል የሚሉት በምሳሌነት የሚያሳዩ የታየ ነገር አለ?
እስካሁን ድረስ እንግዲህ ድርጅቱ ላይ እንደተነገረው ወደ 62 ሴቶች ልጆች አሁን ኮሌጅ ገብተዋል። ብዙዎቹ ቴን ፊልድ የሚባለው ያው ናቹራል ሳይንስስ ነው። ሜዲካል ስቱደንትስ አሉ፣ ነርሲንግ አሉ፣ ፋርማሲ አሉ፣ ሬዲዮሎጂ፣ ኢንጂነሪንግም የገቡ አሉ፣ አይቲም የገቡ አሉ። እና እንደዛ ነው አሁን ያሉት 62ቱ እና ኦልሞስት 83%ቱ አልፏል። እና ትልቅ እሱ ነው እንግዲህ የእኛ ትልቅ ሜትሪክስ። ጥሩ ሰራን ጥሩ አልሰራን የምንለው እኛ ያስተማርናቸው ሴቶች ልጆች ስንቶቹ አለፉ ነው። በጣም ደስ የሚል ነው። እና ታዲያ ያልከኝ ብዙ ነው። አንድ ሁለት ምሳሌ ልስጥ። አንደኛዋ ከባል ሀገር ነው የምትመጣው ልጅቷ። እኛ ጋር ነበር የምትማረው እና ለማኔጀሩ እንደዚህ ቤተሰቦች ማግባት አለብሽ ብለውኛል እና እንዴት ነው ምናምን ስለው በጭራሽ እንደዚያ አትሞክሪ፣ አንቺ በጣም ጎበዝ ልጅ ነሽ እና ብትማሪ ይሻላል ብለው እኛ እንደውም ትንሽ ገንዘብ ሰጥተናት ለንች መሪን ብቻ ሳይሆን እዛ እንድትማር አደረግ መከርናት እና ጋብቻውን ቀረ እና አሁን ኮሌጅ ገብታ ሁለተኛ አመቷ ነው እና አይ ቲንክ ነርሲንግ ይመስለኛል። እንደዚህ አይነት ታሪኮች አሉ። ሁለተኛው ግን በጣም የሚገርም አሉላ፣ ብዙዎቹን እንጠይቃቸዋለን። ምንድን ነው የምታስቡት? ወደፊት ምን መሆን ትፈልጋላችሁ ብለን እንጠይቃለን መጀመሪያ ስንመርጣቸው። እና ብዙዎቹ ያው ቲፒካሊ ዶክተር መሆን እፈልጋለሁ፣ ኢንጂነር መሆን እፈልጋለሁ፣ ነርስ መሆን እፈልጋለሁ ነው የሚሉት። እና የተወሰኑት ሴቶች ግን ወደ ሳውዲ አረቢያ ወደ ዱባይ ሄጄ ሰርቼ ቤተሰቦቼ መርዳት ነው የምፈልገው ነው የሚሉት። እና አሁን እነዚህ ልጆች ስታስባቸው እንግዲህ ለቤተሰቦቻቸው አስበው ነው በጣም እንጂ ጎበዝ ሆነው እንደዚህ አይነት አሳሰብ መኖር አልነበረበት። እና አሁን አንዷ እንደዛ ስላለች በጣም ጎበዝ ናት ደግሞ። እሷንም ከቤተሰቦቻቸው ጋር ማኔጀሮቹ ኮንስለር ተነጋግረው ያቺ ልጅ በቃ ትምህርቷ ላይ እንድትሞክር አለች። አሁን ያው ትምህርት በደንብ ቶፕ አምጥታ ሃይስኩል ጨረሰች፣ ማትሪክ አለፈች። እና አሁን ኮሌጅ እሷም ሁለተኛ አመት ላይ እየተማረች ነው ኮሌጅ። እና ከአራት አመት በኋላ ጥሩ ቦታ የምትደርስ ይመስለኛል።
ዶክተር ሽፈራው የድርጅቶን የዚህም ተቋም የህፃናትን የታዳጊዎችን ህይወት የሚቀይረው ዲሳቱን ለየት ያለ ጠባይ ያህል እርሱም የመጡበት መንገድ ለብዙዎች ምሳሌ የሚሆን ነው። እስኪ ስለሱ ደግሞ ያጫውቱን።
እሺ፣ በጣም ለኪ ነኝ አሉላ። ሬዲ ልጅ ሆኜ ፖሊሶ የጭንቅላት ጉብዝና ብቻ ሳይሆን በደንብ አጠና ነበረ። ከጓደኞቹ ጋር እናጠናለን፣ እንፎካከራለን እና ብዙ ጊዜ ጥሩ ውጤት ነበር የማመጣው። እና እናቴ በጣም ትረዳኝ ነበረ፣ አባቴም ይረዳኛል። ብዙ ጊዜ ግን እናቴ ናት በቃ በርታ፣ ምንም አትሆንም፣ ሁሉ ነገር የምታደርግልኝ እሷ ናት። ከዛ በላይ ደግሞ የአባቴ ታናሽ ወንድም አጎቴ 12ኛ ጨርሶ 2 አመት ውጭ ሀገር ሄዶ ተምሮ ከዛ ኢትዮጵያን ኤርላይንስ ኢንጂኒየር ነበር። 12 አመት ምናምን ሲሆነኝ እሱ ጋር እየሄድኩ እሱን አለው የሚሰራበት ቦታ ያለው እና በጣም በቃ ሞቲቬት ያደገኝ ነበረ። እንደሱ ሆናለሁ እያልኩ ሮል ሞዴሌ እሱ ነበረ። እና ከዛ ይሄ የአሜሪካን ፊልድ ሰርቪስ የሚባል ኤፍስ ነበረ። 12ኛ ስንገባ እኔ ከትምህርት ቤቴ ተመረጥኩ። አንድ ሰው ብቻ ነው የሚመርጡት። እና ከዛ እኔ ተመረጥኩኝ። 25 ሆነን ከኢትዮጵያ ተመረጥ። ከና ክሊሉ ጋር የመጣ ነው። በዛ ጊዜ ነው አሜሪካ ቤተሰብ ተፈልጎ በየቦታው በተኑን። እኔ ውሃዩ ደረሰኝ እና ብዙ ቤተሰብ በቃ እስካሁን ድረስ ደናት እንደ አባቴ የማያቸው ነጭ አሜሪካን ቤተሰብ
ተቀባይ ቤተሰቦች ይሰጧችኋል። እነሱን ነው የሚሉ ነው።
ልክ ነው። አዎ፣ ተቀባይ ቤተሰብ ነው የሚባለው። ልክ ነህ። እና እስካሁን ድረስ ከእነሱ ጋር አልተለያየሁም። አሉ አሁን እንደውም ወደ 90 አመት ሳይገባቸው አይቀርም። ግን ሁለቱም ግርማል እና እኔን አያውቁኝም። ግን ቤታቸው አስገብተው 1 አመት ከእነሱ ጋር ቆየሁኝ። ከዛ ወደ ኢትዮጵያ ተመልሼ ዩኒቨርሲቲ አልፌ ነበር። እዛ ገባን። ዩኒቨርሲቲው ረብሻ ትንሽ ነበረ። በዛ ምክንያት አንድ ሴሜስተር ተቋረጠ። ለሆስ ፋሚሊዎቹ ጽፌ እንደዚህ ነው ሰውላቸው ጊዜ አይ አንተ ጎበዝ ተመለስ፣ እኛ እንረዳሃለን እና ዩኒቨርሲቲ እዚህ ስኮላርሽፕ ልታገኝ ትችላለህ ብለው በቱሪስት ነው የተመለስኩት። ይገርማል።
በመጀመሪያው ለትምህርት በመጡበት አይደለም፣ ተመልሰው ሄደው ነው
እንደገና የመጣ ነው። ምክንያቱም አሜሪካን ፊልድ ሰርቪስ አንዴ እዚህ ከመጣ በኋላ መቅረት አልችልም፣ መመለስ አለ እና ሁላችንም ነው የተመለስ ነው። እና በዛ ነው እና ሳየው አሁን የእንደዚህ የአሜሪካን ቤተሰቤ ትንሽ እንግዲህ ቀዳዳ ሰጥተውኝ ባይረዱ ይኖሮ እዚህ ድረስም ድረስም ነበር። ከኢትዮጵያም ሜቢ አልወጣም ይሆናል ወይ ሌላ እግር ሊሄድ ይችላለሁ። ግን እዚህ ናቸው እንግዲህ ለእኔ ቻንስ የሰጡኝ እና አያውቁኝም። እና አንዱ ነገሩ ቤተ ከጓደኞች ጋር ሳወራ ሪሊ ኢትዮጵያዎችን መርዳት እንደ ባዳ ማየት የለብንም፣ ሁሉም አንድ ነን። እና አሁን አንዱ ዶክተር ቢሆን አንዱ ኢንጂነር ቢሆን አንዱ ሳይንቲስት ቢሆን ያ ለኢትዮጵያኖች ነው የሚረዳው እንጂ ለቤተሰቡ ብቻ አይደለም ነው። እና አሁን እኔ እዚህ ልጆች ስጸጋቸው በቃ እንደ ልጆች አይ ነው ማያቸው እና ደስታ የሚሰጠኝ በዛ ነው። ከዛ እንግዲህ ተምሬ ባችለሬን በባዮሎጂ እና በማቴማቲክስ ኦሃዮ ዌስሊን የሚባል ዩኒቨርሲቲ ጨረስኩ። ከዛ ማስተርሴን ዌስተርን ዩኒቨርሲቲ ማቴማቲክስ አገኘው። እንግዲህ ሀሳቤ ፕሮፌሰር በማቴማቲክስ ለመሆን ነው የፈለኩት ለብዙ ጊዜ እና እሱን አንድ ፕሮፌሰር አይ ለምን ሳይንስ ባክግራውንድ አለ ስለዚህ ባዮስታቲስቲክስ ለምን አታጠናም አለኝ። እሱን አንድ ሁለት ኮርሶች ወሰድኩኝ በጣም ወደድኩኝ እና ከዛ ማስተርሴ በስታቲስቲክስ አግኝቼ በፒኤችዲ በባዮስታቲስቲክስ ነው ያገኘሁት። እንግዲህ ሳይንስም አውቃለሁ ማቴማቲክስም ስታቲስቲክስም አውቃለሁ። በዛ ጊዜ ደግሞ ኮምፒውተር የተጀመረ ነበረ። በዛ ነው እንግዲህ አንድ ጊዜ የኔን ዲሲቴሽን አንድ ቤቲንግ ላይ ሳቀርብ የጃንሰን ጃንሰን ሰውዬ አይቶ አይ አንተ ጥሩ ባክግራውንድ አለ እኛ ጋር ለመመታት አትሰራም አለኝ። እና በዛ ነው እንግዲህ ከኦሃዮ ወጥቼ ኒው ጀርዚ የመጣሁት። ኦልሞስት 34 ዓመት ኒው ጀርዚ የተቀመጥኩት።
አሉላ ከበደ ከዶክተር ሽፈራው ገብረ ማርያም ጋር ያደረገው ቆይታ በዚህ አልተጠናቀቀም። ሙሉ ቅጂው በዌብሳይታችን ላይ ይቀመጣል። አሁን ወደ ሌላ ዝግጅት እናመራለን። አማርኛ ቋንቋን ከሚያስተምሩ የአሜሪካ ዩኒቨርሲቲዎች መካከል በካሊፎርኒያ ግዛት የሚገኘው በርክሌ አንዱ ነው። ቋንቋውን ማስተማር ከጀመረ ቆየት ባለው በርክሌ ዩኒቨርሲቲ አሁን በማስተማር ላይ የሚገኙት ደግሞ በቋንቋ መምህርነት በተርጓሚነትና በደራሲነት ለረጅም ዓመታት ያገለገሉት አቶ አምላኩ ቢክስ ናቸው። ከእሳቸው ጋር ያደረግነው ቆይታ በመቀጠል ይቀርባል። ስለ አጀማመራቸው ቀድሞ ይነግሩናል።
ራውን ስቀበል በመጀመሪያም አስተማሪ ስለነበርኩኝ እና በአማርኛ ደግሞ እዚህ አሜሪካ ውስጥ አሜሪካ ተወልደው የሚያድጉ ግን በእንግሊዝኛ እየተማሩ በእንግሊዝኛ እየኖሩ የወላጆቻቸውን ቤተሰቦቻቸውን ቋንቋ መናገር ችግር መማር ችግር የሆነበት ሀገር ላይ ስላለውኝ በዛ አጋጣሚ ደግሞ ስመጥር የሆነ እውቅና ያለው ዩኒቨርሲቲ ኦፍ ካሊፎርኒያ በርክሌይ ስራ እንዲህ አይነት እድል ሲያመቻች እና ሲያቀርቡልኝ ማልቀበልበት ምንም ምክንያት አልነበረም። ለእኔ ጥሩ አጋጣሚ ስለነበር በደስታ ነው የተቀበልኩት።
እንግዲህ አማርኛ ቋንቋ ኢትዮጵያ ውስጥ በዋነኝነት ከሚነገሩ ቋንቋዎች መካከል አንዱ እንደሆነ ይታወቃል። ይሄ ቋንቋ ደግሞ እንዲሁም ያ ስላደግንበት ወይም ከውልደታችን ጀምሮ ስለለመድ ነው በንግግር ረገድ ቀለል ያለ ቢመስልም የራሱ ሕግ የራሱ ሰዋሰው እና እጅግ ውስብስብ ቋንቋ እንደሆነ ይታወቃል። የአፍ መፍቻ ቋንቋቸው አማርኛ ላልሆኑ ሰዎች አማርኛን ማስተማር ምን መልክ አለው?
አመሰግናለሁ ታሞ። የመጀመሪያው ነገር የአልፋቤቱ ወይም የፊደሎቹ ብዛት ነው የሚያስደነግጣቸው። የአፍ መፍቻ ቋንቋቸው አማርኛ ያልሆነ ወይም ደግሞ ከአማርኛ ተናጋሪ ቤተሰብ ያልመጡ ተማሪዎች በተለይ አማርኛ እንግዲህ እንደሚታወቀው ከ238 ፊደሎች በላይ አለው እና በመጀመሪያ የአማርኛ ፊደሎች እነዚህ ናቸው፣ ቁጥራቸው ከ238 በላይ ነው ሲባሉ በጣም ነው የሚደነግጡት። ሁሉንም ትማራላችሁ በአንዴ ኑ ሸምድዱ ተብሎ አይደለም የሚቀርብላቸው። እና የአማርኛ ቋንቋ ከእንግሊዝኛና እኔ ከማውቃቸው ቋንቋዎች ከእንግሊዝኛና ከፈረንሳይኛ ጋር እያወዳደርኩ የአማርኛ ቋንቋ ባህሪ ይነግራቸዋል። ሲጀምሩ በቃ ቀላል እንደሆነ አምነው ይጀምራሉ። ከዛ በኋላ ፊደሉን ከጨረሱ በኋላ ሌላው ነገር በጣም ቀላል ነው።
ዩሲ በርክሌይ የተባለው የትምህርት ተቋም በቅርብ ዓመታት ውስጥ ይህን ቋንቋ ማስተማር ከጀመሩ የአሜሪካ ከፍተኛ የትምህርት ተቋማት መካከል አንዱ ነው። በዓለም አቀፍ ደረጃ ለዓለም አቀፍ ተማሪዎች ቋንቋው በዚህ ሁኔታ ለትምህርት መቅረቡ፣ ለትምህርት ገበታነት መቅረቡ ያለው ፋይዳ ያለው ጠቀሜታ ምንድን ነው ብለው ያስባሉ?
እኔ እንደምረዳው በጣም ብዙ ጠቀሜታ ነው ያለው። በመጀመሪያና በዋናነት እዚህ አሜሪካን ሀገር የኢትዮጵያውያን ቁጥር እጅግ እየጨመረ ነው ያለው፣ በተለይ በቅርብ ዓመታት እኛንም ጨምሮ። ስለዚህ እዚህ ተወልደው እያደጉ ያሉ ራሳቸውም ቤተሰብ መስርተው ልጆች እያሳደጉ ያሉት በእንግሊዝኛ እንደሚባለው ፈርስት ጀኔሬሽን፣ ሰከንድ ጀኔሬሽን ብዙ ናቸው። ለእነዚህ በሚማሩበት በአሜሪካ ዩኒቨርሲቲዎች ሲገቡ የሚማሩ አማርኛን ቋንቋ እንዲማሩ ማድረግ ወይም ደግሞ ተመቻችቶ ማግኘት ትልቅ እድል ነው። ዞሮ ዞሮ የት ነኝ መሰረቴ የት ነው ማለታቸው አይቀርም። እና ቋንቋውን ካልተናገሩ እዛ ሂደው ከውጭ ዜጋነት ያነሰ ነገር አይኖራቸውም። ስለዚህ ቋንቋውን መሰረታዊ ቢያንስ ለመግባቢያ ደረጃ መማር ለሁሉም ለአማርኛ ተናጋሪ ብቻ ሳይሆን ለሁሉም ኢትዮጵያ ሂጄ አንድ ነገር አደርጋለሁ ወይም ደግሞ ኢትዮጵያ እወዳለሁ ወይ ደግሞ ከኢትዮጵያ ጋር ግንኙነት አለኝ ለሚል እጅግ መሰረታዊ ነገር ነው።
በዚህ ተቋም ውስጥ አዲስ መርሃ ግብር እንደመሆኑ ተማሪዎቹም ደግሞ ከኢትዮጵያ እየራቁ የኢትዮጵያን ባህልና ወግ በሩቁ የሚያውቁ የአፍ መፍቻ ቋንቋቸው የሚያልሆን እንደመሆኑ የራሱ ተግዳሮትና ፈተና ይኖረዋል ብዬ አስባለሁ። በማስተማሩ ረገድ እስካሁን ድረስ በመምህርነት ቆይታ ውስጥ ያያቸው ተግዳሮቶች፣ ፈተናዎች ምንድን ነበሩ?
ያው ትንሽ ወደኋላ ለመሄድ ያክል አማርኛ ዩሲ በርክሌይ በእኔ አይደለም የተጀመረው፣ ከዛ በፊትም ይሰጥ ነበር ቆይቷል። ካለኝ መረጃ ምናልባት 2013 2011 ከዛ በፊትም ሊሆን ይችላል። ባለኝ መረጃ ግን ቢያንስ ትንሽ ቆየት እንዳለ ተረድቻለሁ። ግን የነበረበት ደረጃ እንደገና አሁንም ያለበት ደረጃ በፈተናዎች ውስጥ ነው ያለው። ተግዳሮቶች እንዳልከው ተግዳሮቶች አሉበት። በዋነኝነት የተማሪ ቁጥር ነው ትልቁ ተግዳሮት። ምክንያቱም ፕሮግራሙ የሚቀጥለው ተማሪ እስካለ ድረስ ነው። የተማሪ የምዝገባ ደረጃ ወይም የተማሪ ቁጥር ኢንሮልመንት የሚባለው ከሌለ ፕሮግራም አይቀጥልም፣ ፈንዱ ሊታጠፍ ይችላል። እና አሁን እኔ እየገጠመኝ ያለው ተግዳሮት አራት ኮርሶች ይሰጣሉ። ኤሌመንትሪ አምሃሪክ 1፣ ኤሌመንትሪ አምሃሪክ 2፣ ኢንተርሚዲየት አምሃሪክ 1፣ ኢንተርሚዲየት አምሃሪክ 2 እያልን በሁለቱ ደረጃዎች በሁለት ሴምስተር ውስጥ እንሰጣለን። እና ብዙ ተማሪ የሚኖራቸው የመጀመሪያ ደረጃው ነው። የመጀመሪያ ደረጃው ኮርስ ብዙ ተማሪዎች ይኖሩታል። አንዳንዴ እስከ 15 ይደርሳል በአንድ ግሩፕ ውስጥ። ግን የኢንተርሚዲየት ደረጃው ወይም ሁለተኛ ደረጃው ትንሽ ስጋት ላይ ነው ያለው። ሁለተኛው ተግዳሮት ብዬ ማስበውን እንደምረዳው እንደገጠመኝ ስታንዳርድ የሆነ ለተማሪም የሚሰጥ እንደገና ደግሞ እኛም የምንጠቀምበት ማቴሪያል በቂ አለ ብዬ አላምን። የተወሰኑ ሰዎችንም ለማማከር ኢንተርኔትም ላይ ለመፈለግ ሞክሬያለሁ። እኔም ራሴ የማዘጋጃቸው አሉ። እነሱን ብቻ የሚጠቀመው እና አንዳንድ በተለይ ንግግርን ለማስተማር የዲያሎግ ቪዲዮዎች፣ ንባብን ለማስተማር ልክ እንደ እንግሊዝኛ ለማስተማር ዓላማ ተብሎ የተዘጋጀ ንባብ ደረጃውን ጠብቆ ለመጀመሪያ ደረጃ፣ ለሁለተኛ ደረጃ፣ ለሶስተኛ ደረጃ እያለ እስከ አድቫንስ ድረስ የሚሄድ የንባብ የአማርኛ ንባቦች እስከ ጣርኩ ድረስ ማግኘት ከባድ ነው።
አሁን በተጀመሩ ጥረቶች ዙሪያ ትውልድ ኢትዮጵያውያን የመርሃ ግብሩን ፋይዳ በማስተዋወቅ መልእክቱንም በማዳረስ ሊሆን ይችላል ምን አይነት ርብርብ ሊያደርጉ ወይም ምን አይነት አስተዋጽኦ ሊያደርጉ ይገባል? የቋንቋ ትምህርቱንና የመርሃ ግብሩን እድሜ በማራዘም እንዲሁም ደግሞ አበርክቶቱንም ደግሞ በማስፋት ረገድ።
አዎ፣ በተለይ ወጣት ትውልደ ኢትዮጵያውያን እዚህ ተወልደው ያደጉ ትልቅ ሚና ይኖራቸዋል። በየሚሄዱበት ተቋም ቁጥራችን እየበረከተ ስለመጣ ለምሳሌ አንድ ዩኒቨርሲቲ ውስጥ በርካታ ኢትዮጵያውያን ካሉ ወይም ደግሞ ትውልድ ኢትዮጵያውያን እና ትውልድ ኤርትራውያን ካሉ አማርኛ ፕሮግራም እንዲጀመር፣ ሌሎች ቋንቋዎች ሁሉ በሚማሩባቸው ተቋማት አማርኛ እንዲሰጥ መጠየቅ፣ የአማርኛ ፕሮግራም እንዲቀረጽ መጠየቅ ይችላሉ። እዚህ ዩሲ በርክሌይም ሌሎች ዩኒቨርሲቲዎችም አሉ፣ ይሰጣል አማርኛ። እንደ ምሳሌ ብጠቅስልህ ሃዋርድ በጣም ለረጅም ጊዜ አለ፣ ቦስተን ዩኒቨርሲቲ፣ ፔንስልቬኒያ ዩኒቨርሲቲ አሉ ብዙ ዩኒቨርሲቲዎች እና እንደነዚ አይነት ዩኒቨርሲቲዎች አማርኛ ቋንቋን የመውሰድ እድል ያገኙ ተማሪዎች ያንን ለሌሎች ማዛመድ ይችላሉ፣ ለሌሎች መናገር ማስተዋወቅ ይችላሉ።
አቶ አምላኩ ቢክስ በቋንቋ መምህርነት በጸሐፊነት እንዲሁም በአስተርጓሚነት ትታወቃለህ። ለሁሉም ነገር በጣም አመሰግናለሁ።
እኔም ስለተሰጠኝ እድል በጣም አመሰግናለሁ።
ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት። ከአሜሪካ ድምፅ ዝግጅቶቻችን ይቀጥላሉ። ዘ ሉሚኖስ ፈንድ ኢትዮጵያን ጨምሮ በአራት የአፍሪካ ሀገራትና በሶሪያ የሚንቀሳቀስ በትምህርት ላይ ትኩረቱን አድርጎ የሚሰራ ገባሬ ሰናይ ተቋም ነው። ተቋሙ ኢትዮጵያ ውስጥ ከጋምቤላ ክልል ውጭ በሁሉም ክልሎች ይንቀሳቀሳል። ባለፉት 3 ዓመታትም ከ300,000 በላይ በግጭት በአየር ንብረት ለውጥና በኑሮ ውድነት ሳቢያ ትምህርታቸውን ያቋረጡ ህጻናት በተፋጠነ የትምህርት መርሃ ግብር አማካኝነት ለአንድ ዓመት ያህል አስተምሮ የብቃት ማረጋገጫ ፈተናዎችን በመፈተን ከእድሜ እኩዮቻቸው እኩል ትምህርታቸው እንዲቀጥሉ ማድረግ ችሏል። የተቋሙን ኃላፊና ተጠቃሚዎችን ኤደን ገረመው አነጋግራለች።
ቀደም ብሎ በኮቪድ-19 ወረርሽኝ ከዛ በመቀጠል ደግሞ በትግራይ ክልል በተነሳው የሰሜኑ ጦርነት ልጆቻቸው ከትምህርት ገበታቸው ርቀው በእድሜያቸው ማድረግ የሚገባቸውን ሳይሆን ጦርነትና ወረርሽኝ እየተቀባበሏቸው ትምህርታቸውን ያቋረጡባቸው የስድስት ልጆች እናት ወይዘሮ አልጋነሽሽ የልጆቻቸው እድሜ መባከን ያሳዝናቸዋል።
ትምህርት የተቋረጠ 2012 ነው። ኮሮና ተደባባ በኋላ ብታይ አላገኙም።
የተባበሩት መንግስታት ድርጅት የህፃናት ፈንድ ዩኒሴፍ በጎርጎሮሳውያኑ 2023 ባወጣው መረጃ በኢትዮጵያ በግጭትና በአየር ንብረት ለውጥ ሳቢያ 13 ሚሊዮን የሚደርሱ የቅድመ መዋለ ህፃናትና የአንደኛ ትምህርት ቤት ተማሪዎች ከትምህርት ገበታ ውጪ መሆናቸውን አስታውቋል። ዘልምነስ ፈንድ ኢትዮጵያን ጨምሮ በተለያዩ ግጭት ባለባቸው ሀገራት ህፃናት ያቋረጡትን ትምህርት በተፋጠነ የትምህርት አመትና የትምህርት አሰጣጥ ወስደው ተመልሰው ከኩዮቻቸው እኩል እንዲማሩ በማድረግ ይሰራል። የተቋሙ የምስራቅ አፍሪካ ዲሬክተር ዶክተር አለማየሁ ኃይሉ
በጀመርንበት አመት ሌሎች ዩኒቨርሲቲዎች ስንረዳ የነበረው ችግር በጣም ጥቂት ነበር። የትምህርት ቤት አለመዳረስ፣ ከድህነት ጋር የተያዘ ትምህርት ቤት አለመግባት ነበር። አሁን ደግሞ ብዙ ችግሮችን ጨምረናል። ግጭቶች በተለይ ደግሞ ትልቅ አስተዋጽኦ የሚያደርጉ በሀገር ውስጥ ያሉ ግጭቶች፣ የተፈጥሮና የሰው ሰራሽ አደጋዎች፣ ጎርፍ የመሳሰሉት ነገሮች አሁን በየአመቱ ከትምህርት ቤት ውጭ ያለውን ህፃን ቁጥር እየጨመሩት።
ዶክተር አለማየሁ በኢትዮጵያ ያለው የትምህርት ስርዓት በግጭትና በተለያዩ አደጋዎች ጊዜያቸው የባከነባቸውን ህፃናት ተመልሶ ወደ ትምህርት ገበታቸው እንዲመጡ የሚያደርግበት የተቀናጀ አካሄድ አልነበረውም ይላሉ።
አሁን እየተስፋፋ መንግስትም አይ ጠቃሚ ነገር ነው ብሎ የወሰደው ነው ያለው ማለት ነው። በግጭት በተፈጥሮ አደጋ ወይ በሰው ሰራሽ አደጋ አንድ ህፃን ልጅ የትምህርት እድል ሲነፈገው ምንድን ነው የሚያጣው ብለን መጠየቅ ነው የመጀመሪያ ጥያቄ። ትምህርት ያጣል። ከትምህርት በላይ ግን የሚያጣው ነገር ጊዜ ይዋገድበት። በጣም ትልቁ ጠቃሚ ነገር ጊዜ ነው። ምክንያቱም ልጆች በሰባት ዓመታቸው ትምህርት መጀመር አለባቸው። 3 ዓመተኛ ግጭት እስከ ቆየን አዋቂዎች የተባልነው ሰዎች ልጁ በሰባት ዓመት መግባት የነበረበት ወይም የነበረባት ልጅ 10 ዓመት ይሞላታል ማለት ነው አይደለ? 10 ዓመት ሲሞላት እንግዲህ ትምህርት ልትጀምር ነው። በሰባት መጀመር የነበረባት እንግዲህ በሀገራችን ውስጥ በሚሊዮን የሚቆጠሩ ቅድም እንደነገርኩሽ 20 ሚሊዮን ልጆች የሚሆኑ እድሜያቸው ሰባት ደርሶ መግባት ሲገባቸው በአካባቢያቸው በነበረ ግጭት ምክንያት ትምህርት መግባት ሳይችሉ ቀርቶ እድሜያቸው ከፍ አለ። ስለዚህ እኛ የምናደርገው ግጭቱ ሲያቆም ይህንን አፋጣኝ ትምህርት መርሃ ግብር መምህራን አሰልጥነን ሰው መድበን ተማሪ መድበን ግብአት መድበን እነዚህ ልጆች በአንድ አመት ውስጥ የሶስቱን አመት ትምህርት እንዲያጠናቀቁና በትምህርት ሚኒስቴር መመዘኛ ተፈትነው 4ኛ ክፍል እንዲገቡ የባከነውን ጊዜያቸውን እንዲያካክሱ የሚያደርግ ይሄ ደግሞ ለኢትዮጵያ አዲስ ነበር።
የድሬዳዋ ከተማ ነዋሪ የሆኑት ወይዘሮ አዜቤ ዘንድሮ ልጆቻቸውን የሚያስተዳድሩት ጽዳት ስራ ሰርተው በሚያገኙት ገቢ ነው። የባጃጅ ሹፌር የነበሩት ባለቤታቸው በአይን ህመም ምክንያት ለጊዜው እያገዟቸው አይደለም። በአቅም ማነስ የተነሳ ለ2 ዓመታት ትምህርት አቋርጦ የቆየው የመጨረሻ ልጃቸው ዘልምነስ ፈንድ በሚሰጠው የተሳለጠ የትምህርት ስርዓት ውስጥ ተጠቃሚ መሆኑን ይናገራሉ።
በጣም ለውጥ አግኝቻለሁ። በዚህ ትምህርቱንም በፊት አቋርጦብኝ ነበረ። አሁን ጠዋትና ከሰዓትም ይማራል። በጣም እጅግ ጥሩ ለውጥ ነው ያገኘው። ትምህርቱንም አሻሽሎልኛል። ከችግር የተነሳ ነው ዩኒፎርም ማጣትና በቃ ደብተር ከማጣት የተነሳ ነው። ያንን ያው ስላላሟላሁለት በቃ ሲፈልጎ ማስቀራለሁ፣ ሲፈልጎ መልከዋለሁ። በቃ በዛ ችግር ነው የማቋርጠው። አሁን ሰሞኑን ፈተናቻለች። ያው ውጤቱን አልሰጠችም እንጂ ተፈትናል ሰሞኑን እና ጥሩ ውጤት ያመጣን ያለች።
የትግራይ ክልል ነዋሪ የሆኑት ወይዘሮ አልጋነሽም የወይዘሮ አዜብን የደስታ ስሜት ይጋሩታል። ወይዘሮ አልጋነሽ በጦርነት የስነ ልቦና ችግር የደረሰባቸው እንዲሁም ደግሞ ጊዜያቸው የባከነ የአካባቢው ህጻናት በተፋጠነው የትምህርት ስርዓት አማካኝነት ወደ ትምህርት ገበታቸው ይመለሳሉ ሲባል እሳቸውና የአካባቢው ነዋሪዎች የትምህርት ቤቱን ምግብ በማብሰል ጭምር መተባበራቸውን ይገልጻሉ።
ትምህርቱ እንደዚህ ራሱ ይሄ በጣም ተደንቃሉ። አነስ ሙሉ ጨምሮ እንደዚህ ያለ እውቀት የማይዙ በአንድ አነስ ወደ ሶስተኛ አልፎ ይሄ እውቀታቸው እንግሊዝኛ መንደድ ነው ችለዋል። በጣም ሂሳብ ይሄ በጣም ማደንቅ ነገር ነው። በጣም በጣም ጥሩ ነው ብዬ
ኤልመነስፈንድ በመላው ኢትዮጵያ ከጋምቤላ ክልል ውጪ ግጭት ባሉባቸው ስፍራዎች ካሉ ትምህርት ቤቶች ጋር በመተባበር በጨዋታ የታገዘና ንባብ ላይ ትኩረቱን ያደረገ ትምህርት ይሰጣል።
እንደ ውጤት የምንቆጥረው በዚህ መርሃ ግብር ብቻ ከ300,000 በላይ ልጆች በዚህ መርሃ ግብር ጀምረው መደበኛ ውስጥ ገብተው የመጀመሪያዎቹ ተመዝጋቢዎች አሁን 8ኛ ክፍል 9ኛ ክፍል ደርሰው የተሻለ ሆነው የተገኙት ሪፖርቱ አለ እሱ እና አሁን በዛ ምክንያት ያ ሪፖርት ከወጣም በኋላ ብዙ የመንግስት ሰዎችም እየተሳቡ አይን ፈልገዋለን እያሉ አሁን ትምህርት ሚኒስቴር ይህንን ፖሊሲ ውስጥ ከቶታል። እና ትምህርት አሽቆለቆለ ጥራቱ ሲባል ብዙ ሰዎች የሚፈልጉት ችግሩን ሌሎች ቦታዎች ላይ የሚፈልጉት፣ እኛ ደግሞ ዋና ችግር የምንለው መሰረት ላይ ነው።
የተቋሙ ዲሬክተር ዶክተር አለማየሁ ታዲያ በተለይም ግጭት ባለባቸው አካባቢዎች የሚኖሩ ተማሪዎችና ህጻናት ቱራማ፣ የአእምሮ ጠባሳና እንዲሁም ደግሞ ፒቲኤስዲ የተሰኘው የድህረ አደጋ ሰቀቀን እንደሚያጋጥማቸው በመግለጽ ተቋማችን በመፍትሄው ላይ ትኩረት አድርጎ እየሰራ ነው ይላሉ።
2022 ላይ ኮንሶል ፕሮግራም ስንሰራ ኮንሶል ድብልቅልቅ ያለ የብሔር ብሔረሰቦች ግጭት ተፈጥሮ በርካታ ቤተሰብ ቤቱ ተደምስሶ ምናምን ተፈናቅለው ከተማ ውስጥ ገብቷል። ስለዚህ አሁን ኮንሶ ላይ እኛ የምንለው ትምህርት ብቻውን ብንሰጥ ይሆናል ወይ? አይሆንም። እንዳንሱ ልጆቹ ምንድን ነው የሚባለው በአእምሮ ጎድተዋል፣ ትራውማታይዝድ ሆነዋል። ቤት የላቸው፣ አርሶ ልጆቻቸውን አይቀልም። ስለዚህ ፕሮግራማችን ውስጥ አዳዲስ ግብአቶች ጨመርን ማለት ነው። አንደኛው ትራውማ ሄዲንግ የምንለው መጀመሪያ አጥንተን ማለት ነው፣ ትራውማ ሄዲንግ አጥንተን። ሁለተኛ ሶሻል ኢሞሽናል ለርኒንግ ልጆች ኮንፊደንስ በራስ መተማመን እንዲኖራቸው ከሌላው ጋር ተግባቦት ኮሚኒኬሽን እንዲኖራቸው የተለያዩ ስኪሎች አሉበት ውስጥ እሱን ጨምር እንደ ካሪክለም። ሶስተኛ የትምህርት ቤት ምገባ ጨምር። ዘሴም ቲንግ አንድ አይነት ነገር ነው ትግራይ ያለ እና የመጀመሪያ ግን ከአዲስ አበባ ዩኒቨርሲቲ ጋር ተባብረን ሰፊ የሆነ የትራውማ ዳሰሳ ጥናት አደረግን። እንዲሁም ግሎባሊ ስም ተደርጓል፣ ተሰራጭቷል በዓለም አቀፍ ደረጃ። እሱን ጥናት ቤዝ አድርገን ነው የትግራይን ፕሮጀክቶቻችን የቀረጽን።
ሲያልመነስፍንድ በቅርቡ በትግራይ ክልል መሰረቱን አድርጎ በአእምሮ ጤና ዙሪያ በመምህራንና ተማሪዎች ላይ ያደረገው ጥናት ከአምስት መምህራን አራቱ እንዲሁም ደግሞ ከሁለት ተማሪዎች አንዱ በድህረ አደጋ ሰቀቀን ውስጥ እንደሚገኝ አመላክቷል። ሲያልመነስፍንድ ከኢትዮጵያ ውጭ በሶሪያና በአራት ግጭት በበረታባቸው የአፍሪካ ሀገራትም ይሰራል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ። I'm going to go to the hospital.